ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ ከምሽቱ አሁን 3 እስከ 4 ሰዓት የምናሰማውን የአማርኛ ፕሮግራም በተለይም የቅዳሜ ዝግጅታችንን አሁን ጀምረናል። የኢትዮጵያ መንግስት የተፋፋና መካከለኛ እርሻ ልማት ለማካሄድ የነደፈው ቅድና ትግበራ በርካታ አክሎች ገጥመውታል። በጋምቤላና በንሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ የእርሻ ልማቶች ስኬት እንደተጠበቀው ሳይሆን አንዳንዶቹ ስራቸውን ሲያቆሙ፣ ሌሎችም ስራቸው ሲስተጓጎልና ጥቂቶች ብቻ በስራቸው ሲቆዩ ታይቷል።
በራሳችን መሬት ሲሰኛው ነው የሚከፈለን 600 ብር ነው።
ከልማቱ ተጠቃሚ አልሆንም ሲሉ የተናገሩት የቦንጋ አካባቢ ነዋሪ ናቸው የተሰሙት። ሁለት ባለሙያዎችንም በመሬት ፖሊሲና አፈጻጸም ዙሪያ አነጋግረናል።
ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል። የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው።
ይጠቅማሉ ወይ ከሆነ ጥያቄ ይጠቅማሉ። ቢመጡ ግን በሚመጡበት ጊዜ የት ነው እንዴት ነው የሚሰሩት ምን ሊሰሩ ነው ምን እየሰሩ ነው ብለው ሞኒተር ኤቫሉዌት ማድረግ፣ ተገቢውን እንሰራለን ያሉት ስራ እንዲሰሩ ማድረግ ይገባል። በአንጻሩ ግን ከዛ ይልቅ የሚጠቅመን በአሁኑ ሰዓት ሪሊ ኢትዮጵያ እግር የረግ መሰረት ያለው ዘላቂነት ያለ ግብርና በትላልቅም ደረጃ ልትመሰረት የምችለው በእነዚህ አይነት ኢንቨስተሮች ነው ወይ ብትለኝ አይደለም።
ዶክተር ደምስ ጫን ያለው በገጠር ልማትና የማህበረሰብ ሀብት አጠቃቀም ዙሪያ መጽሐፍ ተሳትመዋል። ዶክተር አክሎግ ቢራራም እንዲሁ የልማት ምጣኔ ባለሙያና ከመሬት ነጠቃ ዙሪያ ጋራ የተያያዘ መጽሐፍ ያሳተሙ ናቸው። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? ቅዳሜ ግንቦት 4 2010 ዓ.ም ነው ዛሬ። ቀደም ሲል በቅንጫቢ ያሰማናችሁ ዝርዝሩ በዜና በኋላ በሚቀርበው ልዩ ዝግጅት ይደመጣል። አድማጮቻችን እስከ ምሽቱ 4 ሰዓት አብራችሁን አምሹ። እንብዬ የምጋብዘው አስተናጋጃችሁ አዲሱ አበበ ነኝ። ፕሮግራሙን እያቀነባበረ ያለው ደግሞ ንጉሱ ታምሬ ነው። የዓለም ዜና እንደተጠናቀቀ የቀደም ሲል ያስተዋወቅነው ፕሮግራም በዝርዝር ይቀርባል። የፕሮግራሙ አዘጋጅ ለዚህ ቀን ወይም ለዛሬ ሄኖክ ሰማግዜር ነው። ሁለተኛው አጋማሽ ደግሞ የሙዚቃ ቃና ይጠብቃቸዋል። የሙዚቃ ቃና የነገውን የእናቶች ቀን የተመለከተ ነው። በዚህ አጋጣሚ እኔም ከንጉሱ ጋር ሆኜ ለእናቶች በሙሉ መልካም የእናቶች ቀን ለእናንተ ውለታ ያንሳቸዋል፣ ምስጋና ያንሳቸዋል እንላለን።
በመላው ዓለም ለምትገኙ እናቶች በሙሉ እንኳን አደረሳችሁ። ሃፒ ማዘርስ ዴይ።
ንጉሱም እያለ ነው። መልካም ምሽት። አሁን ወደ ዜናው እንለፍ።
ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ኢራቃውያን ዛሬ ለአገሪቱ ብሔራዊ ፓርላማ እጩዎች ምርጫ ድምጻቸውን ሲሰጡ ውለዋል። እስላማዊ ጽንፈኛ ቡድን አይሲስ ይቆጣጠራቸው ከነበሩ የበርካታ ሚሊዮኖች መኖሪያ ከሆኑ ከተሞችና ቀዬዎች ባለፉት በርካታ ወራት ውስጥ ተጠራርጎ ከወጣ ወዲህ ኢራቃውያን መጀመሪያቸው በሆነው አዲስ የብሔራዊ ሸንጎ አባላት ምርጫ ብሎም በመጨረሻው ለአዲስ መንግስት ምስረታ በዛሬው ዕለት ድምጻቸውን ሰጥተዋል። ባህላዊ የልብስ ቅድ የተሰፋ ቀሚሳቸውን ለብሰው ብቅ ያሉትና ባለቤታቸውና ከአራት ልጆቻቸው ጋር ከምርጫ ጣቢያ ውጪ እየተጠባበቋቸው ሳሉ ድምጻቸውን የሰጡት ፋይማ ሳሊ ከመጨረሻዎቹ ድምጽ ሰጪዎች አንዷ ናቸው። ከጽንፈኛ ቡድኖች ጫና የጸዳ ነጻነት፣ ሰላማዊ የህይወት ዘይቤ እንሻለን፣ አዲስ ስልጣን የሚይዘው መንግስት የተሻለ እንደሚሆንም ተስፋ አድርጋለሁ፣ ባለፉት አራት ዓመታት ውስጥ ያደረጉት አንዳችም የለምና ሲሉ ተችተዋል ድምጽ ሰጪዋ። ወይዘሮ ፋይማ ሳሊህን የመሰሉ ኩርዳውያን ኢራቃውያን የጠቅላይ ሚኒስትር ሃይደር አልአባዲን መንግስት ባለፈው ዓመት በተከሰተው የፖለቲካ ቀውስ ሳቢያ የኩርድ አውሮፕላን ጣቢያዎችን ከዘጉና ያኔ ከፊል ራስ ገዝ በነበረችው የኩርዲስታን ግዛት አንዳንድ ይዞታዎችን ከተቆጣጠሩ በኋላ ድጋፋቸውን ነፍቀዋቸዋል። በአጠቃላይ ከፍተኛ ድጋፍ እንዳላቸው የሚታመነው ጠቅላይ ሚኒስትር አልአባዲ ደግሞ በስልጣናቸው ይቀጥሉ እንደሆን ግን እርግጠኛ አይደለም። ለወትሮ የኢራቅ ፖለቲካ በአመዛኙ ከጎሳና ከሃይማኖት ደጋፊዎች ጋር ወይም መስመሮች ዝንፍ ባለማለቱ ይታወቃል። ሰሜን ኮሪያ የኒውክሌር ጦር መሳሪያ መሞከሪያ ጣቢያዋን በዛሬው ዕለት በዝቢያዝነው ወር እንደምታፈርስ ይፋ አደረገች። በሶማሊያ መንግስት ወታደሮችና በእስላማዊ ጽንፈኛ ቡድን አልሻባብ አንጋቾች መካከል በተካሄደ ውጊያ 13 የጽንፈኛ ቡድን አባላት መገደላቸውን የዓይን እማኞችና የአካባቢው ባለስልጣናት አመለከቱ። ከማዕከላዊ ሶማሊያ የጃላላክሲ ከተማ ወጣ ብላ በምትገኘው ሃልፎሊ በተባለች ገጠራማ መንደር ዛሬ ማለዳ ላይ ውጊያው የተቀሰቀሰው የአልሻባብ አንጋቾች ቀረጥ እንዲከፍሉ ያዘዟቸው የአካባቢው ነዋሪዎች እምቢታቸውን በማሳየታቸው ነው ተብሏል። የቡላባርዴ ከተማና የአካባቢው ኮሚሽነር አብዲ ዳሂር ጉሬ ለአሜሪካ ድምጽ በሰጡት ቃል የመንግስቱ ወታደሮች የአልሻባብን ትዕዛዝ በመቃወም ከቡድኑ አንጋቾች ጋር ውጊያ የገጠሙትን የአካባቢው አርብቶ አደሮች በማገዝ ለአምስት ሰዓታት የቀጠለ ከባድ ውጊያ ከሚሊሻዎቹ ጋር አካሂደዋል። ከሚያርቧቸው የቤት እንስሳት ቀንሰው እንዲያመጡ አሊያም በጥሬ ገንዘብ እንዲከፍሉ በአልሻባብ ሚሊሻዎች የታዘዙት የአካባቢው አርብቶ አደሮች ግን ትዕዛዙን ያለመቀበላቸውን ይፋ ማድረጋቸውን ተከትሎ ነው። ዛሬ ማለዳ በአገሬው የሰዓት አቆጣጠር ከንጋቱ አንድ ሰዓት ላይ የቡድኑ ታጣቂዎች በመንደሪቱ ላይ ጥቃት የከፈቱት ያሉት ጉሬ አክለውም በመከላከል ውጊያ የተጠመዱትን አርብቶ አደሮች ለመርዳት ወደ ስፍራው የተላኩት የሶማሊያ ጦር አባላት 13ቱን የጽንፈኛ ቡድን አጥቂዎች ገድለዋል ሲሉም አብራርተዋል። ከአርብቶ አደሮቹም ወገን ሁለቱ የመቁሰል አደጋ እንደደረሰባቸው ተዘግቧል። ከአሁን ቀደምም እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ.ም በተመሳሳይ በኢራንና በማዕከላዊ ሸበሌ ግዛቶች በአልሻባብ ታጣቂዎችና ለቡድኑ ቀረጥ እንዲከፍሉ በታዘዙ የአካባቢው አርብቶ አደሮች መካከል ግጭት መቀስቀሱ ይታወቃል። በሌላ ዜና ከሞቃዲሾ 150 ኪሎ ሜትሮች ርቆ በሚገኘው የቡሎ ማሬ የገበያ ስፍራ የደረሰ የቦምብ ፍንዳታ ለአራት ሲቪሎች ሞትና ለሌሎች አምስት ሰዎች መቁሰል ምክንያት ሆኗል። አካባቢው የኡጋንዳውያን የአፍሪካ ሰላም አስከባሪ ወታደሮች ከሰፈሩበት ወታደራዊ ካምፕ አቅራቢያ የሚገኝ መሆኑም ተመልክቷል። በማይናማር አማጽያን ጥቃት ከፍተው 19 ሰዎች መገደላቸው ተነገረ። ቪዥን ኢትዮጵያ በመባል የሚታወቀው የኢትዮጵያ አሜሪካውያን ቡድን በአገራዊ ጉዳዮች ላይ ያተኮረው ጉባኤው ዛሬ አምስተኛውን ጉባኤውን እዚህ ዋሽንግተን ዲሲ ጀምሯል። ዶክተር ሚንጋ ነጋሽ የቪዥን ኢትዮጵያ የጉባኤው አዘጋጅ ኮሚቴ ሊቀመንበር ናቸው። ስለ ዓላማው ባጭሩ ገልጹ።
ዓላማው አምስተኛ ጉባኤያችን ነበረ እየተካሄደ ያለው ዛሬ በጥሩ ሁኔታ ተጀምሯል። የጀመርነው አካሄዱ ለየት ባለ መንገድ ተናጋሪዎችና የተጋበዙ ሰዎች ብቻ የሚመጡበት ቦታ፣ ጠበብ ባለ ቦታ ግን ክርክሮች በደንብ የሚካሄዱበት ቦታ ነው። የስብሰባው ሁኔታ ዓላማ ሽግግርንና የፌዴራሊዝም አይነቶችን በኢትዮጵያ ውስጥ እዛ ላይ ያደረገ ነው። እዛ ላይ ሁለት ጊዜ የጽሁፍ ጥሪዎች ቀርበው በዛም መልስ ተገኝቶበታል። ከዛ ደግሞ ተጨማሪ አሁን በአሜሪካን ሴኔት የህግ መወሰኛ ኮንግረስ ውስጥ ያለው SR 168 በስፔሻል ውይይትነት ቀርቦ ያ ውይይት ላይ የቀረቡትን ተናጋሪዎች እዛ ላይ ያተኮረ ነበር እስካሁን ድረስ ያለው። አሁን ልክ ጨርሰን ለምሳ እየወጣን ነው ያለ ነው ያገኘኸኝ።
አመሰግናለሁ ዶክተር ሚንጋ። ዶክተር ሚንጋ ነጋሽ የቪዥን ኢትዮጵያ የጉባኤው አዘጋጅ ኮሚቴ ሊቀመንበር ናቸው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜም በዚሁ አበቃ። አሁን ወደ ዝግጅቶቻችን።
ዜናውን አደመጥን የተከበራችሁ አድማጮቻችን። የማጠቃለያ ዜናው ደግሞ ለአራት ሰዓት አንድ ሁለት ደቂቃዎች ሲቀር ይቀርባል። አሁን ለዛሬ ለቅዳሜ የተዘጋጀው ልዩ ፕሮግራም ይቀጥላል። የኢትዮጵያ መንግስት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው ዕቅድና ትግበራ በርካታ እክሎች ገጥመውታል። በጋምቤላና ቤንሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ እርሻ ልማቶች ስኬት እንደተጠበቀው ሳይሆን አንዳንዶቹ ስራቸውን ሲያቆሙ ሌሎችም ስራቸው ሲስተጓጎልና ጥቂቶች ብቻ በስራቸው ሲቆዩ ታይቷል። ሰሞኑን ደግሞ በኦሮሚያና ደቡብን ክልል በሚገኙ ሰፋፊ እርሻዎችና የአካባቢ ነዋሪዎች መካከል የተጠቃሚነትና የቀን ስራ ክፍያዎች ግጭቶችን ፈጥረዋል። የኢትዮጵያ መንግስት የሰፋፊ እርሻዎች ልማት እቅድ የተረጋገጡበት ፈተናዎች ምንድናቸው? በአጠቃላይ የግብርና ምርቶችን ለማሻሻል የሚያስችሉ ዘለቄታ ያለው አሳታፊ ልማት የሚያመጡ ስራዎች ምንድናቸው? ሄኖክ ሰማግዚር በተከታዩ ዘገባ ይዳስሰዋል።
ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆነን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ፣ ምርት አወደሙ፣ ትራክተሮች፣ ኮምባይነሮችና ብስክሌቶችን አጋዩ። የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ኗሪ ያብራራሉ።
ማክሰኞ ዕለት ነው ሁሉም እንቅስቃሴ ተጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደግሞ ጥያቄ ነው፣ ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው፣ መሬት በሊዝ ነው የሚሰጥባል። እኛ ተወልደን ያደግንበትን መሬት ተቀምጠናል። እንደገና በሊዝ መግዛት አቅማችን አይፈቅድም። አሰሪ ድርጅታችንንም ጠይቀን አሰሪ ድርጅታችን የቱ እንዲሆን አልታወቀም። የሚከፈለን በራሳችን መሬት ሲሰኛ ነው የሚከፈለን 600 ብር ነው። 600 ብር መሬት እንዴት አድርገን በሊዝ መግዛት እንችላለን የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናገሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስቦ መልስ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ፣ ይህንን ጥያቄ የማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልስ ባለማግኘታቸው ነው
መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከኗሪዎችና ከሌሎች ምንጭ ለመረዳት ተችለናል።
ቀደም ሲል የመንግስት እርሻ ሴፍቲ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ከገባ በኋላም እንደዛ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። ከዛ በኋላ ሼህ አላሙዲንም ቦታው ላይ አልታዩም። እኔንም ተወካይ ያለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረው እና ጥያቄው ይኸው ነው።
በዚህ የእርሻ ልማት 205 ቋሚ ሰራተኞች ሲኖሩ ከ500 እስከ 600 የሚጠጉ ጊዜያዊ ሰራተኞች እንዳሉ፣ የስራ እድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮ ኩባንያ ተናግረዋል። የደረሰው ውድመትም ወደ 20 ሚሊዮን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻልንም። ሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢውም ወደ 12 ሺህ ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20 ሺህ በአማካይ ደግሞ በአመቱ ውስጥ ከ7 እስከ 9 ሺህ ሰራተኞችን በስራ የሚያሰማራ ሲሆን 3200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቂያቸው ነበር።
ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል፣ የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረኩበት ጊዜ በተከታታይ ደግሞ ለማሻሻል ሞክሬያለሁ። ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋር ሊጣጣም አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱን አያየውም። መሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ፣ ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር ቤተሰብን ከመደገፍ ጋር ራሴን ከማሻሻል ጋር ምንም ሊጣጣም አይችልም የሚል ጋርዲያን ያካሄዳቸውን ቃለ መጠይቆች አሉ። እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ሂጄ አላየሁትም፣ ነገር ግን ይሄ ችግር አለ። በአንድ ሀገር ውስጥ እኮ ኢንቨስትመንት ያስፈልጋል፣ የውጭ ባለሀብቶች ወደ ሀገር ይግቡ በሚባልበት ጊዜ እኮ ተመጣጣኝ ጥቅም ለማግኘት ነው። ተመጣጣኝ ጥቅም ምንድን ነው? ለምሳሌ ሳውዲ ስታርን እንውሰድ። ያን ለም መሬት በሳውዲ ስታር ከተወሰደ በኋላ በጣም እጅግ የሚዘገንን የአካባቢ መውደም አለ፣ የህብረተሰብ መውደም አለ። ያን እርሻ የለማው እርሻ በማን ኤክስፔንስ ነው፣ ማንን ጎርቶ ነው የሚለውን ብንጠይቅ ነዋሪዎችን ጎርቶ ነው፣ ኢትዮጵያንም ጎርቶ ነው። 1 ሚሊዮን ቶን ሩዝ ተመርቶ ለማን ገበያ ነው የሚቀርበው? በተመሳሳይ በዚያ ጊዜ ኢትዮጵያ 1 ሚሊዮን ቶን የሚሆን ስንዴ እና ሌላ ጥራጥሬ ከአሜሪካ አግኝታለች። ስለዚህ በአንድ በኩል መሬትን እያከራዩ ለሳውዲ ገበያ ማቅረብ፣ በሌላ በኩል ግን የኢትዮጵያ ሕዝብ እንዲራብ ማድረግ እና ወይም የኢትዮጵያ ሕዝብ ሸማች እንዲሆን ማድረግ፣ እነዚህ ሊጣጣሙ የማይችሉ የፖሊሲ ችግሮች ናቸው።
ግን እርስዎ ባሉት የውጭ ምንዛሬ በማስገኘት ለሌሎች ልማታዊ ስራዎች ለህዝቡ አገልግሎት ለማድረስ የሚያስችሉ ቁሳቁሶችና የመሳሰሉ ነገሮችን ለማስገባት ሊውል አይችልም ወይ የሚል ጥያቄ ይነሳል።
አዎ፣ አግባብ ያለው ጥያቄ ነው። ነገር ግን የውጭ ምንዛሬ በኢትዮጵያ ውስጥ አግባብ ባለው ኃላፊነት ባለው ለህብረተሰቡ ቋሚ ድርጅቶችን በሚያስገኝ ሁኔታ ተከስቷል አልተከሰተም የሚለውን መጠየቅ ይኖርብናል። ኢትዮጵያ እኮ በሙስናና በሌብነት የምትዘረፍ ሀገር ናት። ስለዚህ እርግጥ ነው የተሰሩ ስራዎች የሉም ማለት አይደለም። የተሃድሶ ግድብ አንድ ጥሩ ምሳሌ ነው። ሌሎችም መሰረተ ልማቶች አሉ። እነዚህ የሚናቁ ነገሮች አይደሉም። ነገር ግን ኦፕቲማል የሆነ በአብዛኛው ከፍተኛ የሆነ የአገር ኢኮኖሚ መሰረት የሚችለው በስርቆት አይደለም። ያኔ የሚሰረቀው የውጭ ምንዛሬ አገርን ለማልማት የህዝብን ህይወት ለማሻሻል ሲቻል ብቻ ነው።
ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቄታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት።
አሁን ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር እንድንፈጥር ከተፈለገ ከውጭ በሚመጡ እንደዚህ ተራቱር የሳውዲ በምትለው አይነት ሳውዲ ከሀገር ውስጥ መቀል አለባቸው በሚል እንጂ በሀገር ውስጥም ይሁን ከውጭ የሚመጡ ባለሀብቶች መምጣት አለባቸው። እነሱ በሚመጡበት ጊዜ ግን በጣም በጣም ፔንስቴክሊ ለምንድን ነው የሚመጡት? ምን ሊሰሩ ነው የሚመጡት? የትኛውን ክፍተት ሊሞሉን ነው የሚመጡት? ይሄ ክፍተታችን ከምግብ ዋስትናን ከማረጋገጥ አንጻር ነው ወይስ ኤክስፖርት አድርገን ሬቨኒ ጀነሬት ከማድረግ አንጻር ነው? ይሄን ሁሉ ጥረት አድርጎ ዳይጀስት አድርጎ መቅረብ አለበት እንጂ የእነሱ ሚና በእነዚህ ይተካል አይደለም። ባለሀብቶች እንዲገቡ ይፈለጋል። አገር በቀልም ሊሆን ይችላሉ። ሶኖ ሶፎርስ ያው እንደምትሰማው ነው። ለምሳሌ ያህል ባለፈው ዓመት ብዙ በቀር ከጠቅላይ ሚኒስትር ቢሮ ጀምሮ ትላልቅ እርምጃዎች ተወስደዋል። በክልልም መሬት ወሰዱና ለግብርና ተብሎ የምንሰማው አይደለም። መሬቱን አላለሙትም። በዛ ተሳክቶ የመጣ ገንዘብ በጋዜጣ ላይ የምናነበው ነው፣ ሌላ ስራ ላይ ዋለ። አይደለም ጀኒን የሆነ ኢንቨስተር ጀኒን የሆነ አልሚ ያስፈልጋል። የራሳችንን አነስተኛ ገበሬዎች ከአሉበት ሰብስተንስ እየወጡ ያሉትን በተለይ ወደ ዘመናዊና ንግድ መር ወደሆነ ባድግ አነስተኛ ኮመርሻል ፋርመርስ ወይም አግሪካልቸራል ኢንተርፕርኒርስ ማምጣት አለብን የሚለው ሀሳብ እየጎለበተ ይሏል። በሁለተኛ ግን አሁን ያልከው እንግዲህ የግሉን ዘርፍ ማጠናከር ነው። ይሄ መጀመሪያ አንድ ነገርን ማመን ያስፈልጋል። እኛም ሀገር ውስጥ አሁን ክርክሩን ረገብ እንዲላ ያደረግነው ይመስለኛል። በተለይ አነስተኛ ገበሬዎቻችን የግል አይደሉም የሚል ክርክር ወይም ደግሞ እነሱን የሚወክሏቸው ድርጅቶች እንደ ገበሬ ማህበራት፣ የህብረት ስራ ማህበራት የግል አይደሉም ምንድናቸው? የመንግስት ናቸው። ይሄ ሬዲክለስ ነው። ይሄ ገበሬዎቻችን በተፈጥሮ የግል ናቸው የሚል አርግመንት ነው ያለኝ። ክርክሩ መሆን ያለበት ግን የእኛ ገበሬዎች በሁሉም መቃኘት ያለበት ከኤክስቴንሽኑ ጀምረህ ከግብይቱ አሰራር ከሁሉም ጀምረህ መቃኘት ያለበት የእነሱም ምን ላምርት፣ እንዴት አድርጌ ላምርት፣ የሚያስፈልጉኝን ግብአቶች ከየት ልግዛ፣ ገዝቼ ምን ተጠቅሜ ከመረጥኩ በኋላ ወደ የትኛው ገበያ ልውሰድ፣ መቼ ልውሰደው፣ መወሰን የእነሱ መሆን አለበት። እንደዚህ አይነት ገበሬዎች ፈጥረናል ወይ ብለህ ብታይቀን በግጋት ቅልቁት አልፈጠርንም። ይሄ ከፍተኛ የሆነ የፖሊሲና ስትራቴጂ ለውጥ ያስፈልገዋል። ይሄን ስናደርግ ነው ገበሬዎቻችን ሪል ፕራይቬት ፋርመርስ ሲሆኑ፣ እነሱ የሚያቋቁሟቸውን ድርጅቶች እንደዛ ሲሆኑ፣ እነዚህ ገበሬዎቻችን ለምሳሌ ማዳበሪያ የግዴታ ከመንግስት ብቻ መጠበቅ የለባቸውም፣ ወይም መንግስትም እኔ ማዳበሪያ የሚያቀርብልህ ብቻ ማለት የለበትም። ማዳበሪያን ከየት መግዛት እንዳለባቸው እነሱ ይወስናሉ። አቅራቢዎች ተወዳዳሪ መሆን አለባቸው።
እንግዲህ የተመለከትናቸው ሰፋፊ እርሻዎች አሉ። የህንዱ ካራቱሪ ይሰራበት የነበረው በጋምቤላ በቤኒሻንጉል፣ ሳውዲ ስታርም እንደዚሁ ሰፋፊ፣ እንዲያውም ዋናው ድርጅቱ ሆራይዘን ፕላንቴሽን በሚል ሲሰሩበት የቆየው ጉዳይ አለ። አንዳንዶቹ ስራ ጀምረው ምርትም ለሀገር ውስጥም ለውጭም ገበያ በማቅረብ ላይ ያሉ አሉ። ሌሎቹ ደግሞ ስራቸውን ትተው ህዝብ ከተፈናቀለ በኋላ ተነስተዋል በሚልም የሚነሳ ትችት አለ። ይህንን በአጠቃላይ ስንመለከት የኢትዮጵያ በተለይ በግል ዘርፉ ትላልቅ እርሻዎችን የማከፋፈሉ ሁኔታ እየሰራ ነው ማለት ይቻላል?
በ2009 በአፍሪካ ውስጥ ብቻ ሳይሆን በአጠቃላይ በዓለም ለመሬት ጉዳይ የየትኛው መስመር ቢኬድ አነስተኛ ገበሬዎች ነው ወይስ በትላልቅ ገበሬዎች አማካኝነት የሚካሄድ ግብርና ነው አንድን ሀገር ሊያለማ የሚችል በሚል ኤፍኤኦ የዓለም ምግብ ድርጅት እነ ፖል ኮሊየር እና ስቴፈን በርክን ቀጥሮ ያሰራውና ፐብሊሽ የተደረገ ጥናት አለ። እዛ ጥናት ላይ በሚታይበት ጊዜ አርጊመንታቸውን ተቀብያለሁ ማለት አይደለም፣ በአፍሪካ ውስጥ በአብዛኛው ከሁለት ሄክታር የበለጠ ከፍተኛ የሚባሉ እርሻዎች ደግሞ በአማካይ ከ5 ሄክታር ያልበለጡ እንደሆነ። ስለዚህ አሁን ወደ ሀገራችን በሚመጣበት ጊዜ የእነዚህ አሁን የጠቀስካቸውን ብጅታችንንና የምናደርገውን የፖሊሲ ሞለ ስትራቴጂ አካሄዳችንን ትኩረት እንዳይስቡብን ይፈራለሁ። ምክንያቱም ለእኔ ቅድም እንዳልኩ እነዚህ በሰፋፊ የሚባሉ በመቶዎች የሚቆጠሩ ሄክታሮች 100 ሄክታር ምናምን ብለው የሚሄዱት አሁን በአመት ምርት ከምናመርተው መሬት አንጻር ያላቸው ኮንትሪቢዩሽን 0.5 እንኳን አይሞላም። ይሄ በትክክለኛ ቁጥር ነው የእነዚህ አሁን የቀረሃቸው ትላልቅ የሚባሉ ተደምረው ማለት ነው። አሁንም ቢሆን ወደ 98% እኛ የምናመርተው ከ10 ሄክታር በታች ባላቸው ነው። ስለዚህ ጥያቄው መሬትን መያዝ ነው ወይስ ለግብርናው አምርቶ ለሀገር ውስጥም ፍጆታ ሆነ ለውጭ ንግድ ማቅረብ ነው? የሁለተኛ ከሆነ ጥያቄው የእነዚህ ሮል በጣም የሲግኒፊካንት ነው፣ እንደውም ምንም አልተሰራም ማለት እንችላለን።
ስለዚህ እንዴት ይመለከቱታል? በጣም በርካታ ሰው ነው ከቤት ንብረቱ ከአካባቢው ከቀየው ተነስቶ ወደ ሌላ አካባቢ የተወሰደው። ይህንን ተከትሎ እንግዲህ ጠቅላላ ምርቱ ደግሞ ከ2% ያነሰ ከሆነ ምን እየጠቀመ ነው? ለሀገሪቱ ምጣኔ ሀብት፣ ለዘርፉ ለግብርናው ዘርፍ እድገት ምን እየጠቀመ ነው ያለው? ሰዎች ተፈናቅለው ምርት የማይገኝ ከሆነ
እንዲህ አድርገን እናስቀምጠው። እኔ በሁለት መንገድ ነው የዚህ የእርሻዎችን ሁኔታ እነዚህ አይነት ሰፋፊ እርሻዎች ኢትዮጵያ ውስጥ ቢመጡ ቢያድጉ ቢስፋፉ ይጠቅማሉ ወይ ከሆነ ጥያቄ፣ ይጠቅማሉ ቢመጡ። ግን በሚመጡበት ጊዜ የት ነው እንዴት ነው የሚሰሩት ምን ሊሰሩ ነው ምን እየሰሩ ነው ብለው ሞኒተር ኤቫሉዌት ማድረግ ተገቢውን እንሰራለን ያሉትን ስራ እንዲሰሩ ማድረግ ይገባል። በአንጻሩ ግን ከዛ ይልቅ የሚጠቅመን በአሁኑ ሰዓት ሪሊ ኢትዮጵያ እግር የረግ መሰረት ያለው ገላጭነት ያለው ግብርና በትላልቅም ደረጃ ልትመሰረት የምችለው በእነዚህ አይነት ኢንቨስተሮች ነው ወይ ብትለን አይደለም። ይህም በግልጽ ነው። በቅርቡ በ2017 አንድ 8 በፊት የተመረቀ መጽሐፍ አለች። መጽሐፉ ወደ አማርኛ ብመልሰው የለውጥ ፍላጎት ይላል መጽሐፉ። የለውጥ ፍላጎትና በኢትዮጵያ ግብርናና ፓስቶራል ኢኮኖሚ ውስጥ የፖሊሲ ስትራቴጂና ኢንስቲትዩት ኢንስቲትዩሽንስ ይሆናል የለውጥ ፍላጎት እዛ ላይ ኦብዘርቭ ያደረኩትን ተሻለ። በመጀመሪያ ደረጃ እነዚህን ባንኮች ኢንስቲግሪፊካንት ናቸው በአሁኑ ሰዓት። በሁለተኛ ደረጃ እነዚህ ናቸው ወይ የኢትዮጵያን ዘመናዊና ንግድ መር የሆነ ግብርና ልንመሰርትባቸው የሚችለው የሌሎች ውስጥ አገር ተሞክሮች በእንደዚህ ነገሩ ትለኝ አይደለም ይሄ አርጊመንትን በመፋት መሆን ያለበትስ ምንድን ነው ብለህ ከጠየቅኝ አሁን ብዙዎቹ አነስተኛ እንላቸው ቅድም ያልኩህ ገበሬዎቻችን ከአንድ ሄክታር በላይ ያሉት በአብዛኛው እንበል ሸምተውም ጨው ስኳር ይገዝተው ከብቶች ለራሳቸው መኖሪያ ነው የሚያውሉት። እነዚህ በአሁኑ ሰዓት ለገበያ ከሚመረተው እና ከሚያመርተው ገንዳ ስታስተያያቸው እነዚህ እንኳን ራሳቸውን ችለው ያሉ ቢሆኑም ከአንድ እስከ አምስት ሄክታር ያሉት ናቸው ወደ 75% በሀገሪቷ ውስጥ ለግብይት የሚውለውን ምርት እያመረቱ ያሉት ከአንድ እስከ አምስት ሄክታር ያሉ። እነዚህ አይነት ገበሬዎች ግን አሁን ካለው ሁኔታ አንጻር ሚሊዮነር እየሆኑ መጥተዋል የሚባል በየጊዜውም እናንተም ትከታተሉት የሆነ ይህንን አቺቭን በማድረጋቸው ከዚህ ውስጥ ያሉ ገበሬዎች ተሸልመዋል። አሁን ይህንን ወደ መዋቅራዊ ለውጥ ነው ማምጣት ያለብን። በእርሻ የእርሻ መዋቅራዊ ለውጥ ስል ምንድን ነው? እነዚህ በያዛ ትንሽ መሬት ከሆነ ሚሊዮነር ሊሆን የቻሉት እነዚህ ናቸው ወደ መካከለኛና ከፍተኛ እርሻ ባለቤቶች ወይም ግብርና መሪዎች መሆን ያለባቸው። አሁን ግን ያለው ፖሊሲና ስትራቴጂ በመጽሐፍ የሚጠቀስ ይህንን ኢንከሬጅ እያደረገ አይደለም። እንደውም በዛ ውስጥ ያፈሩትን ሚሊየን ወደ ግብርናው መልሰው ከማድረግ ይልቅ አይሱዙ መግዛት፣ ሆቴል መስራት፣ በየቅርብ ያሉ ትናንሽ ከተሞች ያሉ ከተሞች መኖሪያ ቤቶችን መገንባት ያሉት እንጂ ግብርናው ትራንስፎርም እንዲያደርግ ወደ መካከለኛና ወደ ከፍተኛ ስፋት ወዳለው የግብርና ስራችን እንዲደርስ እያደረግን አስፋለን። ስለዚህ እኔ ትኩረቱ መሆን ያለበት እነዚህ ከውጭ እየመጡ ኢንቨስት ያደርጋሉ ተብሎ ከሚባሉት አንጻር ሳይሆን ምንም ለእኔ ኢንሲግኒፊካንት ነው እያለ ኮንትሪቢሽናቸው መሆን ያለበት እነዚህ ላይ ትኩረት ይሰጠዋል።
ከሰላሳ ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ።
በኢትዮጵያ ህገ መንግስት መሰረት መሬቱ የህዝብ ነው እና ይሄንን ህዝብ የሚወክለው መንግስት ነው። ስለዚህ መንግስት በህዝብ አማካይነት ይቆጣጠራል የሚል ነው። ይሄ አጠቃላይ ይዘቱ ሲሆን መሬቱ የሚገኘው የት ነው ብለን ብጠይቅ መሬቱ የሚገኘው በክልሎች ነው። ስለዚህ ህገ መንግስቱ አንቀጽ 43 እና 4 የመሳሰሉት የሚሉት አርሶ አደሮች እና ሌሎች ነዋሪዎች በመሬታቸው ላይ የመጠቀም መብት አላቸው ያለምንም ክፍያ ያለምንም ተጽዕኖ ይላል። ይሄ ከመሬት ይዞታ ለውጥ ጋራ መሬት ላራሹ ከሚለው ጋራ የተያያዘ ነው። ስለዚህ የደርግ መንግስትና ይሄ መንግስት የሚቀራረቡበት ሁኔታ አለ ማለት ነው። ልዩነቶቹና ግንኙነቶቹ ምንድናቸው የሚለው ጥያቄ ነው። ምክንያቱም መንግስት መሬት የሚያከራየው ከማን አግንቶ ነው? መንግስት የሚያከራየው ከክልሎቹ መሬቱን አግንቶ ነው። ብዙ ጥናቶች ተደርገዋል። እኔም አንድ ዓለም ባንክ በነበርኩበት ጊዜ አንድ ጥናት ተደርጎ የመጀመሪያው ጥናት ነው አክቹአሊ በዚህ አርስት ላይ ምንድነው የመሬት ነጠቃው እንዲሁ በዘፈቀደ ከተካሄደ በጣም ትልቅ ችግር ያመጣል የሚል ነበር። ይሄ በ2011 የጻፍኩት መጽሐፍ The Great Land Giveaway የሚለው የተመሰረተው በዚያ ነው፣ በዚያ ጥናት ላይ ነው። እና ብዙ ጥናቶች ተካሂደዋል እንደምታውቀው። ኦክላንድ ኢንስቲትዩት ፓዮኒሪንግ የሆነ ጥናት አድርጓል። ኢስትሪ እንደዚሁ አድርጓል። ዓለም ባንክ በተደጋጋሚ ጥናቶች አድርጓል፣ ሌሎችም አድርገውታል። ዋናው የጥናቱ መሰረት ምንድን ነው ብለን ብናየው የጥናቱ መሰረት ኢትዮጵያ እና ሌሎችም የአፍሪካ ሀገሮች የመሬት ባለሀብት የሆኑ ሀገሮች እድል አላቸው ይላል። እድላቸው ምንድን ነው? መሬታቸውን ተጠቅመው ብዙ ነገሮችን ዘመናዊነት ሊያመጡ ይችላሉ የሚል ነው። እና ዘመናዊነት የሚመጡበት ሁኔታ ምንድን ነው የሚለውን ጥያቄ በኋላ ልናየው እንችላለን። ግን ይዘቱ ምንድን ነው? መሬት ምርቃን ሊሆን ይችላል ወይም ደግሞ እርግማን ሊሆን ይችላል የሚል ይዘት አለው። ምርቃን የሚሆንበት ምንድን ነው? አግባብ ባለው ሁኔታ መሬትን ለመጠቀም የሚችል መንግስት ሲኖር የተለያዩ የህብረተሰብ አካላት ወይም ባለድርሻዎች የሚባሉት በኃላፊነት ለህዝቡ በኃላፊነት ለሀገርም በኃላፊነት ለአካባቢውም በኃላፊነት ሚዛናዊ በሆነ መንገድ መሬቱን ሲያለሙት ነው የሚል ነው።
እንግዲህ አንድ የምንመለከተው ሁኔታ እነዚህ በተለይ ሰፋፊ እርሻዎች በጋምቤላ በኩል በቤንሻንጉል አካባቢ በርካታ ሰዎችን ከቀያቸው ያፈናቀሉበት ሁኔታ አለ። እሱም በመጽሐፎት እኛም በዘገባችን ስንመለከተው የነበረ ነው። በዛ በስራ የተሰማሩት ሁለት የውጭ ኩባንያዎች ነበሩ። አንደኛው ካራቱሪ የሚባል ነው። ብዙ ስራውን ለቆ የወጣበት ሁኔታ የህንድ ኩባንያ ነው። ሌላኛው ሳውዲ ስታር ነው። በሌሎች አካባቢዎችም እንደዚሁ በኦሮሚያ ክልል አሁን ሰሞኑን ግጭት የተነሳባቸው የጎጀብ እርሻ እንደዚሁም በተለያዩ ጊዜ በኗሪዎቹና ሳውዲ ስታር ጨምሮ ሌሎችም ሰፋፊ እርሻዎች ያሉት ሆራይዘን የሚባለው በሼክ መሐመድ አላሙዲ ይዞታ ያለው ነው። እንደዚሁም ደግሞ በበቃ የሚባሉ እንደው በጠቅላላ ወደ 10 ሺዎች ሄክታር የሚቆጠሩ መሬቶችን ያዙበት ሁኔታ አለ። ጥያቄው ምንድነው? እንደዚህ አይነት ሰፋፊ እርሻዎችና በማህበረሰቦች ውስጥ ግጭት የሚፈጥሩ ሁኔታዎች ምንድናቸው?
የኢትዮጵያ መንግስት መሬት ባከራየበት ጊዜ የሚያስደነግጥ ሁኔታ ነበር። ይኸውም በጣም ብዙ የውጭ ድርጅቶች ገና የሀገር ቤት ኢንቨስተሮች ፈቃድ ከመሰጠታቸው በፊት ማአት ድርጅቶች እንደ ሆራይዘን ያሉ፣ እንደ ሳውዲ ስታር ያሉ፣ ካሪቱሪ ያሉ ብዙ የህንድ ኩባንያዎች፣ የሌሎችም ሀገሮች ኩባንያዎች መሬቱን ተቀራመቱት። በተቀራመቱት ጊዜ መሬት በኪራይ በሚሰጥበት ጊዜ ምን ለማግኘት ነው ሪሊ ጀስቲፋይድ የሚሆነው አግባብነት አለው ተብሎ የሚጠየቀው? መሰረታዊ የሆኑ ፍላጎቶች አሉ ኢትዮጵያ እና የኢትዮጵያ ህዝብ የሚፈልጋቸው። አንደኛው ፍላጎት የሀገሪቱን የምግብ ዋስትና ማረጋገጥ ነው። ይሄ በምንም አይነት ሊካድ የሚችል ነገር አይደለም። አንድ ጊዜ የመሬት ነጠቃውን ተመልክቶ የተባበሩት መንግስታት ዋና ጸሐፊ የነበሩት የጋናው መሪ የተናገሩት ነገር አለ። አፍሪካ ሁለተኛ ጊዜ መወረር የለባትም። የመጀመሪያው የመንግስት ኃላፊነት የሀገሩን ህዝብ የምግብ ፍላጎት ማሟላት ነው ብለው ነበር። ይህን እኔ ሙሉ በሙሉ እጋራለሁ። ስለዚህ መሬት ከህዝብ ተወስዶ ለኢንቨስተሮች በሚሰጥበት ጊዜ ዋናው መስፈርት መሆን ያለበት የምግብ ዋስትናው ነው እና የምግብ ዋስትና ከሌለ ነዋሪዎች ይጎዳሉ። መተኪያ የላቸውም። መሬታቸው ይነጠቃል። እነሱ ይሰደዳሉ ወይም ደግሞ ማርጂናላይዝድ ይሆናሉ። በሀገር ውስጥ ይሰደዳሉ ወይም ወደ ውጭ ሀገር ይሄዳሉ። እና አንዱ የምግብ ዋስትና የሚለው መስፈርት ነበረ ለዚህ ለኢንቨስትመንቱ። ሁለተኛው ምንድን ነው? መሬት በሚወሰድበት ጊዜና ለኢንቨስተሮች በሚሰጥበት ጊዜ የስራ እድል ይፈጠራል የሚል ነው። በጣም ያሳፈረኝና ያሳዘነኝ በጥናቴም ላይ ያሳየሁት ምንድን ነው? መሬት ተነጥቆ ለነዋሪዎች የስራ እድል የተገኘው በጣም ዝቅተኛ ነው። 0.05 ይመስለኛል እንደማስታውሰው ከሆነ እና በሄክታር ይህን ያክል በጣም ዝቅተኛ የሆነ የስራ እድል ከተገኘ በተለይ የህዝብ ብዛት ባለባት እያደገ ባለባት ሀገር፣ የወጣቱ ትውልድ እያደገ በሄደባት ሀገር የስራ እድሉ ስኬታማ ለመሆኑ በጣም ያሳፍራል እና ያሳዝናል። ስለዚህ ሁለተኛው ኦብጀክቲቭ መስፈርት ማለትም የስራ እድል የመፍጠር ሁኔታ አልተፈጠረም። ጋምቤላ በጣም ጥሩ ምሳሌ ነው። የኦሞ ሸለቆ ሌላው ምሳሌ ነው። በደቡብ በኩልም ያለው ሁኔታ የሆነው በኦሮሚያም በኩል ያለው ሁኔታ የሆነው። ሶስተኛው በብዙ ሀገሮች ለምሳሌ ብራዚልን ብንወስድ፣ አርጀንቲናን ብንወስድ፣ ሌሎችም ለም መሬት ያላቸው ቀደም ሲል ኮስታሪካ በሌሎችም ሀገር የታየው ምንድን ነው? አንድ ሀገር ያለውን የተፈጥሮ ሀብት መሬትን በሚያከራይበት ጊዜ የቴክኖሎጂ ስርጭት ወይም ደግሞ ልምድን ወደ ሀገሩ ያስገባል የሚል እምነት አለ እና ይሄ ምንድን ነው? መሬቱ የሚለማው መሬት ኢንቨስተሩ በአካባቢ ያሉትን ገበሬዎች፣ ነዋሪዎች የተለያዩ ሙያዎችን እያስተማረ የቴክኖሎጂ ስርጭት ዘመናዊነት ስኬታማ እንዲሆን ያደርጋል የሚል እምነት አለ አሳምሽን። ነገር ግን ይሄ በኢትዮጵያ ውስጥ ሊሳካ አልቻለም። የቴክኖሎጂ ስርጭት ዘመናዊነት ጋር የተያያዘ ነው። ቅድም ስለ ዶክተር ደምሴ መጽሐፍ ስትነግረኝ አግባብ የሚኖረው ምንድን ነው? የኢትዮጵያ የገጠር ኢኮኖሚ ዘመናዊነት ወሳኝ ነው። ወሳኝ ስለሆነ ዘመናዊነት ሊመጣ የሚችለው ደግሞ አግባብ ባለው ሬጉላቶሪ ፍሬምወርክ ነው። አመራሩ አግባብ ያለው መሆን ያለበት የቴክኖሎጂ ስርጭት አንዱ ነው። ዘመናዊነትና ቴክኖሎጂ የተያያዙ ናቸው። ለውጥ ያስፈልገዋል። ጊዜ ባለፈበት መሬትን አርሶ በዝቅተኛ መሬት ብቻ 110 ሚሊዮን ህዝብ ለመመገብ አይቻልም። የስራ እድል ለመፍጠር አይቻልም። ስለዚህ መሻሻል አለበት።
በስተመጨረሻ እንግዲህ መሰረታዊ የሆነ መዋቅራዊ ለውጥ ለማምጣት እንደዚሁም በፖሊሲ ሁኔታውን ለማሻሻል መደረግ ያለባቸው ነገሮች ላይ እንነጋገር። ከርሶም ጋር ከሌሎች የልማት መጣኔ ባለሙያዎችም ጋር በመነጋገርበት ጊዜ አንድ ነገር ግልጽ ነው። በትንሽ እርሻ ላይ ያለምንም አገልግሎትና አቅርቦት በበሬ ታርሶ ለውጥ አይመጣም። ስለዚህ ኢትዮጵያ ውስጥ የብድር አገልግሎት ማግኘት የሚችል የገንዘብ አቅም ያለው ግብአት በራሱም መርጦ ሆነ ተደራጅቶም ሆነ ሊያመርት ሊጠቀም የሚችል ቴክኖሎጂን ሊጠቀም የሚችል የግል ዘርፍ እንገንባ ስንል ሰፋፊ እርሻዎች ተቀሳሉ፣ አነስተኛ ይዞታ ያላቸው ገበሬዎች እንደዚሁም በመሃል ላይ ያሉ አሉ። እንዴት ነው መሆን ያለበት መዋቅራዊ ለውጡ? እንዴት መሻሻል አለበት?
በጣም ቁልፍ ጥያቄ ነው ወንድሜ፣ አመሰግናለሁ። እኔ እንደምመስለኝ ከሌሎች ሀገሮችም ልምድ መማር ይኖርብናል፣ ከሀገራችንም ከ60ዎቹ አመታት ልምድ መማር ይኖርብናል። አንዱ መሰረታዊ የዘመናዊነት ለውጥ መደረግ ያለበት የጥቃቅን አምራቾች ስሞል ሆልደር አብዮት ያስፈልጋታል ኢትዮጵያ። እነዚህ የገጠር አምራቾች ዘመናዊ በሆነ መንገድ በትንሽ መሬት ብዙ ለማምረት የሚችሉበት ሁኔታ ሊፈጠር ይችላል። ለምሳሌ ማዳበሪያን ዘመናዊ በማረግና ከአካባቢው ጋር የተያያዘና አግባብነት ያለው በማረግ የሚሻሻሉ ቴክኖሎጂዎችን በማስገባት ሰዎችን በማሰልጠን እህል ስብሰባ በኩል የሚደረገውን ጥረት በማሻሻል ገበያውን በማሻሻል። ይህም ሆኖ ግን 110 ሚሊዮን ህዝብ በእርሻ ብቻ በዝቅተኛ እርሻ ዘመናዊ ሊሆን አይችልም፣ ኑሮውን ለማሻሻል አይችልም። ኢንዱስትሪ ያስፈልጋል። ምን አይነት ኢንዱስትሪ ያስፈልጋታል ኢትዮጵያ የሚለው ብዙ ጥናቶች ተካሂደዋል። መንግስትም ያደረጋቸው ጥናቶች አሉ። እነዚህ ጥናቶች አግባብ ባለው ሁኔታ ስኬታማ መሆን አለባቸው።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የግንቦት 4 2010 የቅዳሜ ዝግጅታችን ነው የምትከታተሉት። የሙዚቃ ቃና በተለይ ቀደም ሲል እንደጠቀስነው በነገው የእናቶች ቀን ላይ ያተኮረ ቅንብር ነው። መልካም ምሽት።
አዲሱ አመሰግናለሁ ያየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት የክብር ሰላምታ ይድረሳችሁ። በነገው ዕለት አዲሱ እንዳለው በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። በዛሬው የሙዚቃ ቃና ፕሮግራም ይዤላችሁ የቀረብኩት እናቶችን የሚያመሰግኑ የተለያዩ ዜማዎችን ነው። ታዲያ በቀጥታው ወደ ሙዚቃው ልወሰዳችሁና ፕሮግራማችንን የምንጀምረው አይ ዊል ኦልዌይስ ላቭ ዩ ማማ እያሉ ዘ ኢንትሩደርስ በሚጫወቱት ዜማ ነው። ወደዚች ምድር ያመጣ ችኝን እናቴን ምንጊዜም ወዳታለሁ። እኔን ለማሳደግ ቀኑን በሙሉ ደፋ ቀና ያለች በቂ እንቅልፍ የማትተኛውን እናቴን ምንጊዜም ወዳታለሁ። የምየ ፍቅር እስከ ለተ ሞቴ አብሮኝ የሚቆይ ነው። I will always love you mama. ድምጸዋን ዘ ኢንትሩደርስ። Something that you can't describe.
the kind of love that stays with you until the day you die. She taught me little things like saying hello and thank you please while scrubbing the floor on a bended knee. Oh, she's one of a kind. You've got yours and I've got mine.
I will always love my mama. Yalu yetechawotulen the intruder neberu. The intruders በ1960ዎቹና 70ዎቹ የታወቁ የሶል ዜማ ተጫዋች ነበሩ. ይህንን ዜማ ያወጡት እንደ አውሮፓና ቆጣጣር በ1973 ከዛሬ 44 ዓመት በፊት ነው. ቀጥለን የምናደምጠው ዜማ ማማ ሶንግ ይባላል. ድምጻይቷ ኬሪ አንደሩድ. እናቴ በጥሩ ስነ ምግባር አሳደግሽኝ. እኔ ለማሳደግ ብዙ መሰናክሎችን አልፈሻል. ታዲያ እኔ ልጅሽ አድጌ አሁን ህይወቴን በጥሩ ሁኔታ ስመራ ስታይኝ አይኖችሽ በደስታ እንባ እንደሚሞሉ እርግጠኛ ነኝ. እማ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል. በጥሩ ስነ ምግባር ስላሳደግሽኝ ካሁን በኋላ ስለኔ አታስቢ. ማማስ ሶንግ. I hope tears of joy are in your eyes. እማስ ካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ምግባር ስላሳደግሽኝ ካሁን በኋላ ስለኔ አታስቢ። ማማ ሶንግ የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። ነገ በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። መልካም የእናቶች ቀን እያልኩኝ በድጋሚ በመቀጠል የምናሰማው ዲር ማማ የተሰኘውን የቱፓክን ዜማ ነው። ውድ እናቴ እንደምወድሽ ታውቂያለሽን? ካንቺ በላይ ማንም ምንም የለም። ያ ጨካኝ አባቴ ባያሳድገኝም አንቺ ግን አበሳሽን አይተሽ አሳደግሽኝ። ነገሮች ሁሉ እንደፈለኳቸው ሳይሆኑ ሲቀሩ አንቺን ነበር የማወቅሰው የማማርረው። ለበደልኩሽ ላስከፋውሽ ሁሉ ይቅርታ። አረ ምስጢርሽ ምንድን ነው እንደዚያ ተቸግረሽ እኔን አሳድገሽ ለዚህ ልታበቂኝ የቻልሽው? እማ ያንቺን ውለታ መቼም አልከፍለውም። ዴር ማማ
When I was young and my mama had beef, 17 years old, kicked out on the streets. Though back at the time, I never thought I'd see a face. Ain't a woman alive that could take my mama's place. Suspended from school, scared to go home. I was a fool with the big boys breaking all the rules. Said tears with my baby sister. Over the years, we was poor than other little kids. And even though we had different daddies, the same drama when things went wrong, we blamed mama. I reminisced on the stress I caused. It was hell, hugging on my mama from a jail cell. And who thinking elementary? Hey, I see the penitentiary one day. Running from the police, that's right. Mama Kathy put a whooping to my backside. And even as a queen, mama, you always was the black queen, mama. I finally understand, for a woman it ain't easy trying to raise a man. You always was committed, a poor single mother on welfare. Tell me how you did, there's no way I can pay you back. But the plan is to show you that I understand. You all appreciate it. Dear mama,
appreciate
it. Now ain't nobody tell us it was fair. No love for my daddy cause the coward wasn't there. He passed away and I didn't cry cause my anger wouldn't let me feel for a stranger. They say I'm wrong and I'm heartless, but all along I was looking for a father. He was gone. I hung around with the thugs, and even though they sold drugs, they showed a young brother love. I moved out, started really hanging. I needed money of my own, so I started. I ain't guilty, cause even though I sell, it feels good putting money in your mailbox. I love paying rent when the rent's due. I hope you got the diamond necklace that I sent to you. Cause when I was low, you was there for me. You never left me alone because you cared for me. And I could see you coming home after work late. You're in the kitchen trying to fix us a hot plate. Just working with the scraps she was given. And mama made miracles every Thanksgiving. But now the road got rough, you're alone. Trying to raise two bad kids on your own. And there's no way I can pay you back. But my plan is to show you that I understand. You all appreciate it.
Don't you know we love you?
Dear mama,
don't you know
we love you? Boss, I reminisce, cause through the drama I can always depend on my mama. And when it seems that I'm hopeless, you say the words that can get me back in focus. When I was sick as a little kid, to keep me happy there's no limit to the things you did. And all my childhood memories, I pull all the sweet things you did for me. And even though I act crazy, I gotta thank the Lord that you made me. There are no words that can express how I feel. You never kept a secret, always stayed real. And I appreciate how you raised me and all the extra love that you gave me. I wish I could take the pain away. If you can make it through the night, there's a brighter day. Everything will be alright if you hold on. It's a struggle every day, gotta roll on. There's no way I can pay you back, but my plan is to show you that I understand. You all appreciate it.
Don't you know we love you?
Dear mama,
ልጇ እናቴ ያንቺን ሁለታ መቼም አልከፍለውም ለበደልኩሽ ላስከፋውሽ ነገር ሁሉ ይቅርታ dear mama የተሰኘውን የቱባክን ዜማ ነበር ያደመጥነው ቀጥለን የምናደምጠው ደግሞ mother የተሰኘውን የሹገር ላንድን ዜማ ነው
She'll take you in, feed your friends, her open arms are welcoming. She'll rub your back all night when you're crying. She'll listen to you tell your story, hold your fear and all your worries, help you find the truth when they're all lying. Even when it's hopeless, she keeps trying. She's your mother, you love her. There won't be another place like her again you call home. She stands here to help you. There's nothing she won't do. As long as she's alive, you're not alone. You got each other. That's your mother. She fixes all the broken things. You're in love, she's got a ring to give to you, she hopes you give away. She don't care who you give it to, where they're from, if they pray like you, as long as they are good to you, that's enough. First thing she taught you was love is love. She's your mother, you love her.
እናት ቤት ውስጥ ፍቅር ከያጠፋ ፍቅር የምትሰጥናት ማዘር የተሰኘውን የሹገርላንድን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቃና አድማጮች ቀጥለን የምናደምጠው ዜማ ደግሞ የስፓይስ ገርልን ዜማ ነው። ዜማው ማማ የተሰኘ ነው።
Catching me in places that I knew I shouldn't be.
የዛሬ ቅዳሜ ፕሮግራማችን እዚህ ላይ አበቃ። በ19 እና በ25 ሜትር ባንድ ነበር ስትከታተሉን የቆያችሁት። ነገ እሁድ እንደገና በእናቶች ቀን እንገናኛለን። መልካም ምሽት። አዲሱ አበበና አቀናባሪው ንጉሥ ታምሩ ነን።
This program has come to you from the Voice of America, Washington.